የዲደብሊው ዜና።
ሰላም ጤና ይስጥልን ውድ አድማጮች፣ በእያላችሁበት እንደምን ዋላችሁ እንደምን አመሻችሁ። ዜና እናሰማለን። በቅድሚያ ዋና ዋናዎቹ፣ የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናት ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ውጤታማ አልሆኑም። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን የሚሳኤል ድሮንና ጥቃቶች ለደረሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገደ ላይ የሚገኘው የኢራን ሀብት በጦርነት ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋር ለሆኑ የባህረ ሰላጤ ሀገራት መልሶ ግንባታ ይውላል ነው የተባለው። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ ማሻቀብ በሚሊዮን የሚቆጠሩ የዕለት ድራሽ እርዳታ ፈላጊዎችን ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት ድርጅት የምግብ ፕሮግራም አስጠነቀቀ። ዜና በዝርዝር። የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። አንድ ስማቸው እንዳይጠቀስ የፈለጉ ዲፕሎማት ለሮይተርስ እንደተናገሩት የማዕከላዊ አፍሪካ ሪፐብሊክ መንግስት ከዚህ ስምምነት ላይ የደረሰው ከአሜሪካ የውጭ ጉዳይ ሚኒስቴር ባለሥልጣናት ጋር ከተነጋገረ በኋላ ነው። የዶናልድ ትራምፕ አስተዳደር ህገወጥ የሚላቸውን ፍልሰተኞችን በብዛት ከሀገሩ ለማስወጣት ከነደፋቸው ስልቶች አንዱም ተገን ጠያቂዎች በሶስተኛ ሀገር ውስጥ ሆነው ጉዳያቸውን እንዲከታተሉ ማድረግ መሆኑን ከዚህ ቀደም ይፋ ማድረጉ ይታወቃል። ለዚህ ፖሊሲ ማስፈጸሚያ ሆነው ከተመረጡ የአፍሪካ ሀገራት ዲሞክራቲክ ሪፐብሊክ ኮንጎ፣ ጋና፣ ሴራሊዮን እና ኢኳቶሪያል ጊኒ ይገኙባቸዋል። ይሁንና የስደተኞች መብት ተከራካሪ ድርጅቶች ድርጊቱን የስደተኞችን ከለላ የማግኘት መብትን የሚጥስ ነው ሲሉ አጥብቀው አውግዘውታል። የናይጄሪያ ጦር በሀገሪቱ ሰሜን ምስራቅ በምትገኘው ቦርኖ ግዛት ታግተው የነበሩ 360 ሰላማዊ ሰዎች ማስለቀቁን አስታወቀ። የሀገሪቱ ጦር ዛሬ ባሰራጨው መግለጫም ሰላማዊ ሰዎቹ የታገቱት ቦኮ ሐራም በተባለ ጽንፈኛ የእስልምና አክራሪ ቡድን ነው ተብሏል። ሰላማዊ ሰዎቹን የማስለቀቅ ዘመቻ የተካሄደው በቦርኖ ግዛት በሚገኘው የአክራሪ ቡድኑ ጠንካራ ይዞታ በሆኑ ተራራማ ቦታዎች ላይ ነው ሲልም አክሏል። ከታጋቾቹ መካከል ሕፃናትና ሴቶች እንደሚገኙባቸው ታውቋል። ቦኮ ሐራም የተባለው ጽንፈኛ ቡድን በናይጄሪያ የተለያዩ ግዛቶች ተማሪዎችንና ሴቶችን ጨምሮ የተለያዩ ሰላማዊ ሰዎችን እንደሚያግት ይታወቃል ሲል የዘገበው አሶሺየትድ ፕሬስ ነው። ዩናይትድ ስቴትስ እና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናትን ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ውጤታማ አልሆኑም። የዩናይትድ ስቴትስ ጦር ሰሞኑ የኢራንን በርካታ ድሮኖችን መጥቶ መጣሉን አስታውቋል። ኢራን በበኩሏ የአሜሪካ የጦር ሰፈሮች በሚገኝባቸው ባህሬንና ኩዌት ላይ ጥቃት በመሰንዘር ምላሽ ሰጥታለች። የባህሬን መንግስት ቅዳሜ ዕለት እንደገለጸው ኢራን ወደ ሊባኖስና ኩዌት የባሊስቲክ ሚሳይሎችንና ድሮኖችን ተኩሳለች። የፈረንሳዩ የዜና ምንጭ አዣንስ ፍራንስ ፕረስ እንደዘገበው የዩናይትድ ስቴትስ ጦር አርብ ዕለት ወደ ሆርሙዝ የባህር ወሽመጥ እንዲሁም የባህረ ሰላጤው አረብ ሀገራት የተወረወሩትን የኢራን ባሊስቲክ ሚሳይሎችንና ድሮኖችን መጥቶ ጥሏል። 100 ቀናት ባስቆጠረው ጦርነት በጦርነቱ በቀጥታ ተሳታፊ ከሆኑ ሀገራትና ከሊባኖስ ቢያንስ ከ7000 በላይ ሰዎች ሕይወት ቀጥፏል። ሊባኖስ ከፍተኛውን ቁጥር በመያዝ ወደ 3600 የሚሆኑ ዜጎቿን አጥታለች። ከኢራን ወገን 3470 ከባህረ ሰላጤው ሀገራት ደግሞ 29 ከእስራኤል 26 ሰዎች ሞተዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር የተቀዛቀዘው የኢራንና የአሜሪካ የሰላም ስምምነትን ለማነቃቃት ዛሬ ቴህራን መግባታቸውንም ለማወቅ ተችሏል። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን የሚሳይልና የድሮን ጥቃት ለደረሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳ ላይ የሚገኘው የኢራን ሀብት በጦርነት ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋር ለሆኑ የባህረ ሰላጤ ሀገራት መልሶ ግንባታ ይውላል ነው የተባለው። በአንጻሩ ኢራን ከአሜሪካ ጋር ለመስማማት ካስቀመጠቻቸው የድርድር ነጥቦች አንዱ በተለያዩ ባንኮች የታገዱ ገንዘቦቿ እንዲለቀቁ የሚል እንደሆነ ይታወቃል። ኢራን በዚህ ላይ ጠንካራ አቋም በያዘችበት ሁኔታ አዲሱ የዩናይትድ ስቴትስ እቅድ ተስፋ ተጥሎበት የነበረውን ድርድር እንዳያሰናክለው ተዘግቷል። በተመሳሳይ ዜና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእግድ ላይ የሚገኘው የኢራን ገንዘብ እንደማይለቀቅ አስታውቋል። ትራምፕ ኤንቢሲ ኒውስ ለተባለ የአሜሪካ ዜና ማሰራጫ በሰጡት ቃለ ምልልስ ከሰላም ስምምነት በፊት የሚለቀቅ የኢራን ሀብት የለም፣ የሚነሳ ማዕቀብም የለም ሲሉ ተደምጧል። ከዚህ በተጨማሪም ሊባኖስ ከኢራን ጋር ከሚደረግ የሰላም ስምምነት አካል እንድትሆን እንደማይፈልጉም ጠቅሷል። ትራምፕ አክለውም በሂዝቦላህ ላይ ተጨማሪ ጥቃት መፈጸም እንደሚያስፈልግ ነው የገለጹት። ይህ ዶቼ ቬለ ነው። የእስራኤል ጦር ዛሬ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል የሂዝቦላህ መሠረተ ልማት ላይ ጥቃት መሰንዘሩን አስታወቀም። ይህን ጦርነቱን እንዳይባባስ አስግቷል። የእስራኤል ጦር ባለፈው ወር ከፈጸማቸው ሁለት ጥቃቶች ባሻገር በሊባኖስ የሚገኘው የሂዝቦላህ ቡድን ላይ የሚወስደውን ዘመቻ ገትቶ ነበረ። የሊባኖስ መንግሥት መገናኛ ብዙሃን እንደዘገቡት በቤይሩት በደረሰው አደጋ ሁለት ሰዎች ሲሞቱ 11 ቆስሏል። ሮይተርስ የዜና ምንጭ ግን ሟቾች የሂዝቦላ አባላት ይሁን አይሁኑ ማረጋገጥ አልቻልኩም ብሏል። ይህ በእንዲህ እንዳለ ዛሬ በሰሜን ምስራቅ ቴል አቪቭ በተፈጸመ የተኩስ ጥቃት ቢያንስ አንድ ሰው ሲሞት 5 ቆስሏል ተብሏል። የእስራኤል ፖሊስ ድርጊቱ የሽብር ጥቃት ሳይሆን እንደማይቀር አስታውቋል። የሂዝቦላ ቡድን ይህ ዜና እስከተጠናቀረበት ጊዜ ድረስ ለጥቃቱ ኃላፊነት አልወሰደም። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ በዓለም አቀፍ ደረጃ ማሻቀብ በሚሊዮን የሚቆጠሩ የዕለት ደራሽ እርዳታ ፈላጊዎችን ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት የምግብ ድርጅት አስጠነቀቀም። ድርጅቱ ትላንት ይፋ ያደረገው ጥናት እንዳመለከተው 2.5 ሚሊዮን ሰዎች በሶማሊያ፣ 2.3 ሚሊዮን ዜጎች በአፍጋኒስታን፣ 1.3 ሚሊዮን ደግሞ በስሪላንካ ለከፋ ረሃብ ተጋልጧል ብሏል። የዓለም የምግብ ፕሮግራም ቀደም ብሎ እንዳስታወቀው በጦርነቱ ምክንያት በዓለም ደረጃ 45 ሚሊዮን ዜጎች ለምግብ እጥረት እንደሚጋለጡ አስታውቋል። ከነዚህም ውስጥ በአብዛኞቹ በጦርነትና በተፈጥሮ አደጋ በሚጠቁ የአፍሪካ ሀገሮች እንዲሁም በጋዛ፣ ሊባኖስና የመን የሚገኙ ነዋሪዎች መሆናቸውን አክሏል። ድርጅቱ በመጋዘን ውስጥ የሚገኝ የእህል እርዳታ እየተሟጠጠ እንደሚገኝ ገልጾ ለጋሽ ሀገራት አስፈላጊውን እገዛ እንዲያደርጉ ጥሪ አድርጓል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። የማዕከላዊ አፍሪካ ሪፐብሊክ መንግስት ከአሜሪካ የሚጠረዙ ስደተኞችን ተቀብሎ ለማስተናገድ መስማማቱን ከሀገሪቱ የወጡ ዲፕሎማሲያዊ ምንጮች አረጋገጡ። አንድ ስማቸው እንዳይጠቀስ የፈለጉ ዲፕሎማት ለሮይተርስ እንደተናገሩት የማዕከላዊ አፍሪካ ሪፐብሊክ መንግስት ከዚህ ስምምነት ላይ የደረሰው ከአሜሪካ የውጭ ጉዳይ ሚኒስቴር ባለሥልጣናት ጋር ከተነጋገረ በኋላ ነው። ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጦርነት ዛሬ 100 ቀናትን ደፍኗል። አሜሪካና ኢራን የተኩስ አቁም ስምምነት አድርገው በፓኪስታን አደራዳሪነት የሰላም ድርድሮች ቢያካሂዱም እስካሁን ለውጤት አልበቁም። ዩናይትድ ስቴትስ በተለያዩ ባንኮች ታግዶ የሚገኘውን የኢራን ሀብት በኢራን ሚሳይልና ድሮኖች ጥቃት ተደርሰባቸው የባህረ ሰላጤ ሀገራት እንዲውል ማቀዷን አስታወቀች። የአሜሪካ የገንዘብ ሚኒስቴርን ዋቢ አድርጎ የጀርመን ዜና አገልግሎት እንደዘገበው በእገዳው ላይ የሚገኘው የኢራን ሀብት በጦርነት ወቅት በኢራን ጥቃት ጉዳት ለደረሰባቸው የአሜሪካ አጋር ለሆኑ የባህረ ሰላጤ ሀገራት መልሶ ግንባታ ይውላል ነው የተባለው። የኢራን ጦርነትን ተከትሎ የሆርሙዝ የባህር ሰርጥ መዘጋትና የነዳጅ ዋጋ በዓለም ደረጃ ማሻቀብ በሚሊዮን የሚቆጠሩ የዕለት ድራሽ ፈላጊ ሰዎች ለከፋ የረሃብ አደጋ ማጋለጡን የተባበሩት መንግስታት ድርጅት የምግብ ተቋም አስጠነቀቀም። አድማጮች፣ የዕለቱ ዜና በዚሁ አበቃም።